ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ ከአሜሪካ ድምጽ።
ሩሲያ በዩክሬን ላይ ያደረገችውን ወረራ ተከትለው ለስደት ከተዳረጉት መካከል ፎሾ በተሰኘ የሙዚቃ ቡድናቸው የሚታወቁት 3 እህትማማቾች ይገኙበታል። አሁን ጀርመን ውስጥ የሚገኙት ትውልደ ኢትዮጵያውያን ሙዚቃ ጭንቀታቸው እንዲረሱ እየረዳቸው መሆኑን ይናገራሉ። የእህትማማቾቹ ወላጆች በቀድሞው ሶቪየት ህብረት ባገኙት የከፍተኛ ትምህርት እድል ከኢትዮጵያ ወደ ዩክሬን አመርተው በዩክሬን ሃርኬቭ ውስጥ ይኖሩ ነበር። ከ30 ዓመታት በላይ በከተማዋ ውስጥ በህክምና ሙያ ላይ ተሰማርተው ሰርተዋል። በአሁኑ ሰዓት ደግሞ በጦርነቱ ምክንያት ተፈናቅለው በጀርመን ስቱትጋርት ይገኛሉ። ጀርመን የምትገኘው ሳራ ፍሳዬ ከዚህ ቤተሰብ ጋር ታስተዋውቀናለች።
ፎሾ በሚል መጠሪያ ይታወቃል 3 እህትማማቾች የሚገኙበት የሙዚቃ ቡድን። በዩክሬን ተወልደው ያደጉ የቤተ እስራኤላውያን መሰረት ያላቸው ትውልደ ኢትዮጵያውያን እህትማማቾች የመሰረቱት ነው። ከሁለት ዓመት በፊት ሩሲያ በዩክሬን ላይ በፈጸመችው ወረራ በተለይ ይኖሩበት የነበረ አካባቢ ደግሞ ከሩሲያ ጋር በሚዋሰነው ሃርከፍ ከተማ ላይ ነበር። ይህም ከፍተኛ ጥቃት ከደረሰባቸው ከተሞች አንዱ ነው። በመሆኑም ጦርነቱ ሸሽተው መጀመሪያ ወደ ፖላንድ በመቀጠል ደግሞ ወደ ጀርመን አሁን የሚገኙበት ሽቱትጋርት የገቡ የቤተሰብ አባላት ናቸው።
አጠቃላይ ስኮላርሺፑ ለሶቪየት ህብረት የተሰጠ ነበር ለኢትዮጵያውያኖች። እና ከኢትዮጵያ መጣን። ያው እኔ ሜዲሲን ያጠናሁት ከዛም ወደ ፒኤችዲ መጣሁ። ፒኤችዲን ወስጄ ስፔሻላይዝ ካደረኩ በኋላ እሷም ሐኪም ነች። ያው እግዚአብሔር ፈቅዶ እንድንገናኝ እግዚአብሔር ፈቀደ። አብረን ያው በትዳር ውስጥ ቆይተናል ማለት ነው። በመሰረቱ ዩክሬን ቆንጆ ሀገር ነው። በኢኮኖሚካሊ ቆንጆ ሀገር ነው። ሶሻሊ መልካም ሀገር ነው።
ከትውልድ ሀገራቸው የመጡበትን ትምህርት በዩክሬን ግዛት ባጠናቀቁበት ወቅት በኢትዮጵያ የነበረው የፖለቲካ አለመረጋጋት ለመመለስ የሚያስችል እንዳልነበር ያወሱት ዶክተር ግርማ ኑሯቸውን በዚያው እንዲቀጥሉ መገደዳቸው ይናገራሉ። የሙያም አቻቸው የሆኑት ባለቤታቸው ዶክተር እቴቱም ከህክምና ስራቸው ጎን ለጎን ይሳተፉበት እንደነበር የጠቀሱት መንፈሳዊ አገልግሎት ዩክሬንን የበለጠ እንድወዳት አድርጎኛል ይላሉ።
በበኩሌ እኔ ዩክሬንን እወዳታለሁ። በጣም ጥሩ ሀገር ነው። እንጃ እኔ ወደ ክርስትናውም ስለዘነበልኩ ይሆን አላውቅም፣ ከነሱ ጋር ቤተሰብ ነኝ እኔ እና እኔ ልጆችም በቤተ ክርስቲያን ውስጥ ነው ያደጉት። ህዝቡም ይወዳቸዋል። እዛ ተምረው ተማሩ አደጉ። በአድነት አይሰማኝም። ዶክተር በጣም ነው የምወዳት።
ከአብራካቸው የተገኙት 3 ሴቶች ልጆቻቸው እንደሰለጠኑባቸው የትምህርት መስኮች በልዩ ልዩ ሙያዎች ላይ ተሰማርተዋል። የበኩር ልጃቸው ቤተልሔም እንደ ወላጆቿ በህክምና ሙያ ላይ የምትገኝ የጥርስ ሐኪም ናት። ተከታይዋ ሚሪያም በኢኮኖሚክስ እና በቱሪዝም 2 ዲግሪዎች አሏት። የሁለቱም ታናሽ ጽዮና ደግሞ የጋዜጠኝነት ትምህርቷን አጠናቃለች። 3ቱም በጋራ በሂፕሆፕ የሙዚቃ ዘውግ ትልቅ ተወዳጅነት ያስገኘላቸውና በማህበራዊ የትስስር መድረኮችም ከፍተኛ ተቀባይነት ያስገኘላቸው ፎሾ በተሰኘ የመጠሪያ ስም የሚታወቀውን የተለያዩ ስራዎች አበርክተዋል።
Our band exists from 2019.
የሙዚቃ ባንዳችን በ2019 ነበር የተመሰረተው። በምስል የተደገፉ ዘፈኖቻችን ዩቲዩብ ላይ ይገኛሉ። ከአድናቂዎቻችን የምንገናኝበት የኢንስታግራም ገጽም አለን። ዩክሬንን ወክለን በዩሮቪዥን እስከ ግማሽ ፍጻሜ ደርሰን ነበር። በዩክሬን ጥሩ ተቀባይነት አግኝተንና ጥሩ ደረጃ ላይም እንገኝ ነበር። በተለይ ኤክስትራ በሚል የሚታወቀው ዘፈናችን በዩክሬን ከፍተኛ ተቀባይነት አግኝቶ ነበር። ሰብአዊነትን የሚያበረታታ ስራ ነው። ከሌሎች ቅኝቶችም ለማካተት ሞክረናል። ወደ ኢትዮጵያ እንሄዳለን የሚል ተስፋ ስለነበረንም ከኢትዮጵያ ቅኝቶችም ለማካተት ሞክረናል። አሁን በስደት በሚገኙባት በጀርመን ሽቱትጋርት የአገሪቱን ቋንቋ ጨምሮ ያስፈልገናል ያሏቸውን ሌሎች ክህሎቶች እየቀሰሙ የሚገኙት 3 እህትማማቾች የሙዚቃ ኮንሰርቶችን በማቅረብ የዩክሬንን ጥቃት በተመለከተ ግንዛቤ ለማስጨበጥ እየተንቀሳቀሱ እንዳሉ ያስረዳሉ።
And the German government told us that your degrees are very good.
የጀርመን መንግስት ያላችሁ የትምህርት ደረጃ ጥሩ በመሆኑ በሙያችሁ እንድትሰሩ እንፈልጋለን ብሎናል። በመሆኑም ነጻ የትምህርት እድል ሰጥተውን ቶሎ ጨርሰን ወደ ስራ እንድንገባ ነው የሚያበረታቱን። ጥሩ ይሄደልን ነው። ብዙ ጊዜያችን የቋንቋ ትምህርት በመከታተል ላይ ነው የምናሳልፈው። ከዚህ ጎን ለጎን ደግሞ ሙዚቃ እንሰራለን።
Incomplete darkness, we are all the same. Don't let your eyes deceive me.
ከትውልድ ሀገራቸው ባላነሰ በሚወዷት ዩክሬን የደንበር ከተማ ላይ ከተፈጸመው የሩሲያ ጥቃት በተአምር ተርፈው በመጨረሻው ባቡር መውጣታቸውን የሚያስታውሱት ዶክተር ግርማ ከጦርነቱ በኋላ ሁሉም ነገር ተቀየረ ይላሉ። በከፍተኛ የሐዘን ስሜት ውስጥ እንዳሉ
ሮኬቶች መብሰስ ጀመሩ እና አካባቢው በሙሉ በሽብር ውስጥ ገባ። ልጆቻችንም ሰብስበን መኪናችንን አስነስተን ወጣን። ከግቢ ወጣን የት እንደምንሄድ አናቅም፣ ግን ምን ወሰነን የምን አገለግልበት ቸርች አለ በተጨማሪ የምናገለግለው እና እስቲ እዛ ሄደን እንረፍ ምን እንደሚመጣ ዛኔና በነሞትም የሚያምረው ቤተክርስቲያን ውስጥ ነው የሚለውን ግምት ውስጥ ከተን ወደዛ ሄደን አሁን ስንሄድ መንገድ ላይ ሮኬቶች ይፈሳሉ። በዛ ሰዓት ውስጥን አልፈን ወደ ቸርች ሄድነው። እግዚአብሔር ታማኝ ነው ሸፍኖን እዛ ቸርች ገባን።
የቤተሰቡ አባላት ባለፉት 2 አመታት የስደት ኑሮን በሚገፉበት ጀርመን ከመንግስት ከህዝቡም በተለይም ከኢትዮጵያውያን ማህበረሰብ አባላትና ከሌሎችም ወገኖች እየተደረገላቸው ባለ እገዛ ሁሉ መስጋናቸውን ሳይገልጹ አላለፉም። ወረራው ያስከተለባቸው ስደት ካደረሰባቸው ስነ ልቦናዊ ጫና እንዲወጡ እየረዳቸው እንደሆነም ይናገራሉ።
የጀርመን መንግስት በእውነት ለዩክሬናውያን ስደተኞች በጦርነት ለመጡት በሩን ከፍቶ ነው የተቀበለው። ያው ሁሉንም ማስደሰት አይቻለም። ያው ቀላል አይደለም። 1,300,000 ሰው ተቀብሎ ማስተዳደር፣ ቤት መስጠት፣ የምግብ ፍጆታን መሸፈን ለዚህ መንግስት በእውነት ከባድ ስራ ነው። እግዚአብሔር ይስጣቸው። እኛ በእንግድነት መቶ ሰው መውቀስ አይገባም። የተሰጠንን ሁሉ ወደ ማመስገን ነው የምናቀርበው። ያው በእውነት እኩል ነው፣ አድሎ የለም። ጥቁር ነጭ ወይም ከአፍሪካ የመጣ ነው ተብሎ የሚገመት ነገር የለም። እኩል ነው የሚያደርጉት።
ፎሾ የሙዚቃ ቡድን መስራች እህትማማቾችም ከሁሉም በላይ ሙዚቃ ፈውስ እንደሆናቸው ይገልጻሉ።
We came here, we were traumatized, and to be honest, what was a safe place for us was to do our concerts.
መጀመሪያ እንደመጣን በነበረውን ላፍተባብለን እኔ ሙሉን ጻፍኩት። በአሁን ወቅት ለወደፊት የምንሰራቸው ቅሮች እየተነጋገርን ነው። ግንኙነት መስርተናል። ጥሩ ሁኔታ ላይ እንገኛለን።
Time like an extroverted, oh, with high bars. I produce like Tesla coil, high bars. Haters hit on me, meanwhile I'm making, it's like it's a part of an extra. Yeah.
Take me like an extroverted, oh, with high bars. I produce like Tesla coil.
እነዚህና ሌሎች ታሪኮች ሙሉ ይዘት ከአውሮፓ ጉዞ መልሳችን እናቀርብላችኋለን። ጠብቁን። ለአሜሪካ ድምጽ ሳራ ፍሳዬ ከፍራንክፉርት ጀርመን።
ሳራና መሰግናለሁ። በመቀጠል ደግሞ ወደ ዩናይትድ ስቴትስ ወደሚመለሰን ዘገባ እንሻገራለን። ሀበሻ ማምስ በጎርጎሳውያኑ 2014 ነዋሪነቷን በሲያትል ዋሽንግተን ግዛት ባደረገች እናት የተመሰረተ ዲያስፖራ እናቶች በተለያዩ ጉዳዮች ዙሪያ የሚወያዩበት ዝግ የፌስቡክ ቡድን ነው። ቡድኑ በዓለም ዙሪያ ከ15,000 በላይ የሚሆኑ የዲያስፖራ እናት አባላት ያሉት ሲሆን በውጭው ዓለም ልጆችን ማሳደግ፣ ትዳር፣ ትምህርትና ጤናና ሌሎች ዘርፈ ብዙ ርዕሰ ጉዳዮችን እያነሳሳ ውይይት ይደረግባታል። ኤደን ገረመው ከገጹ መስራችና ተሳታፊዎች ጋር አጭር ቆይታ አድርጋለች።
ሀበሻ ማምስ ገጽን የጀመርኩት በጎረጎሲያኑ 2014 ለመጀመሪያ ጊዜ እናስሆን ነው። ያኔ ላደርግ የፈለኩት ነገር ከራሴ ባህል ጋር ተመሳሳይ ባህል ካላቸው ሀበሻ እናቶች ጋር መገናኘት ነበር። የመጀመሪያ ወንድ ልጅን ስወልድ እንኖር የነበረው ከከተማ ወጣ ብሎ ነበር። እኖርበት በነበረው ሰፈር የተለያየ ባህል ያላቸው ብዙ ሰዎች አልነበሩም። ልጄን ይዤ ቤተመጻፍትና መጫወቻ ቦታዎች በመሄድበት ጊዜ እኔንና የኔን ባህል የሚመስል ነገር ምንም አላየሁም። በዛ ላይ ደግሞ ከቤተሰቤ አሜሪካ ውስጥ አድጌ ዩኒቨርሲቲ ገብቼ አግብቼ ለመውለድ የመጀመሪያ በመሆኔ ያየሁት ሰው አልነበረም። ስለዚህ ያበሻ ባህልን የሚጋሩና እኔን የማልፍበትን ጉዳይ የሚገባቸው ሌሎች እናቶችን ማግኘት ነበር የፈለኩት። በግል የፌስቡክ ቡድን መስርቼ ከሌሎች አካባቢ ካሉ እናቶች ጋር መገናኘት ጀመርኩ። ከዛ በአለም ዙሪያ ካሉ እናቶች ጋር የመገናኘት ሁኔታ ተከተለ።
የሀበሻ ማምስ ፌስቡክ ገጽ በአሁን ሰዓት ከ15,000 በላይ በአለም ዙሪያ የሚኖሩ ኢትዮጵያውያንና ኤርትራውያን አባላትን አፍርቷል። የካሊፎርኒያ ቤይ አካባቢ ነዋሪ ዮርዳኖስ ጸጋይ የገጹ አባል ሆና ብዙ አመታት ቆይታለች። ዮርዳኖስ በገጹ ላይ የሚነሱ ርዕሰ ጉዳዮችና የሚንሸራሸሩ የተለያዩ ሐሳቦች አድማስዋን እንዳሰፉት ትገልጻለች።
በዛ ያሉና የተለያየ ርዕሰ ጉዳዮች ላይ ይወያያሉ። ሰዎች መጥተው እንጀራ እንዴት ልጋግር ይላሉ። ከዛ ሌሎች በገጹ ገብተው በዚህ መልኩ ሞክሬው እኔ እንዲህ አድርጌ ተሳክቶልኛል ይላሉ። ሌላዋ ደግሞ መጣ ይሄ ስራ እየሰራው ነበር እንዴት ባደርግ ይሻላል ብላ ትጠይቃለች። አሊያም ካማታቸው ጋር ችግር አጋጥሟቸው ሊሆን ይችላል ወጥተው ምን ባደርግ ይሻላል ብለው ምክር ይጠይቃሉ። እኔ አሁን በጣም የምወደው ነገር ስም ሳይታይ ጥያቄ መጠየቅ መቻሉን ነው። ምክንያቱም እናቶቹ እጅግ የግል በሚሉት ከባላቸው ጋር በተያያዘ አሊያም በፍች ጉዳይም ሊሆን ይችላል ሰው ማማከር ቢሹ አማራጩ እዛው አለ።
ዮርዳኖስ እሷም ራሷ በአንድ ወቅት በልጇ ላይ ላጋጠመ የጤና ችግር የተለያዩ የመፍትሄ አማራጮች ማግኘቷን ትገልጻለች።
My daughter was diagnosed with type 1 diabetes.
ሴት ልጄ ታይፕ 1 የሚባለው የስኳር ህመም አለባት ሲባል በጣም ነበር ግራ ይገባኝ። እንደናት ተፈትኜ ነበር። ከዛ ገጽ ላይ ወጥቼ ልጄ የምትጠቀመው ለጤናዋ የሚያግዛት መሳሪያ እንዲህ ሆነብኝ ምን ማድረግ ይችላልው ብዬ ጠየቅኩኝ። ከመቅጽበት በዚህ ጉዳይ ላይ ብዙ መልሶች አገኘው። ሊረዱሽ የሚችሉ ታይፕ 1 የሚባለው የስኳር በሽታ ያለባቸው ህጻናትን የሚያሳድጉ ከዚህ ቡድን ውጪ የሆኑ ሌሎች ቡድኖች አሉ አሉኝ። ለኔ በቃ ይሄ የማላውቀው ተአምራዊ ግኝት ነበር። እኔም ራሱ እኮ የበሽታው ታማሚ ነኝ። ነገር ግን ይሄንን መረጃ አላውቀውም።
በተመሳሳይ የቨርጂኒያ ግዛት ነዋሪ ሆነችውና አንድ ወንድ ልጅ ብቻዋን የምታሳድገው ብሌን ሙልጌታ ገጹን በጓደኛዋ ጋባዥነት ከተቀላቀለች በኋላ ብቻ ልጅ በማሳደግ ውስጥ የሚያጋጥሟትን ተግዳሮቶች ከሌሎች እናቶች ጋር መጋራት መቻሏን ገልጻ በተጨማሪም በተለያዩ ጊዜያቶች በተዘጋጁት የትውውቅ መርሃ ግብሮች ላይ በመሳተፍ ወዳጆች ማፍራት መቻሏን ትገልጻለች።
እኔ በእውነቱ ስገባ ላይክ ሲንግል ማም በሚለው ማለት ነው እና ብቻ በሲንግል ማም ግሩፕ ላይ ብዙ ሲንግል ማሞች አሉ፣ ሰፖርት አለው። እንደዚህ ሲከፋሽም ወይም ደግሞ ለልጆች ልጅ አሁን 14 ዓመት ነው፣ በጊዜው ግን ትንሽ ልጅ ነበረ። የተለያየ ጸባዮች ስታይ እኔ ብቻ አይደለውም እንደዚህ ሀፕን ያደርጋል በሚለው እንደዚህ ነገር አለ። እንደገና ደግሞ ዲኤምቪ ውስጥ በተለይ አሁን ብዙ አበሾች ስለሆን የተለያየ ቢዝነሶች አሉ፣ የተለያዩ ሰርቪሶች አሉ። የሆነ ነገር ብትፈልጊ፣ ኢትዮጵያ እቃ መላክ ብትፈልጊ፣ ሬስቶራንቶች እዚህ ቦታ በልቻለሁ በሚለው በቃ የተለያየ ኢንፎርሜሽኖች ነው የምንቀባበለው ማለት ነው። ሁላችንም በሙያም ቢሆን የምጠይቀውን ነገር እስከምችለው ድረስ እመልሳለሁ። እንዲሁም ደግሞ ሰውን ቢዝነስም አግኝቻለሁ።
የገጹ መስራች ቤሪ ገብረ ህይወት በሀበሻ ማምስ ገጽ ውስጥ የተለያዩ ልጆቻቸውን ብቻቸውን የሚያሳድጉ እናቶች ቡድኖች እንዲሁም ታዳጊ ልጆቻቸውን ዩኒቨርሲቲ የሚልኩ ወላጆች እና በተለያዩ የጤና ርዕሰ ጉዳዮች ላይ የሚወያዩ ሴቶች ያሉባቸው ራሳቸውን የቻሉ ሌሎች ቡድኖች መኖራቸውንም ጠቁማለች። በዋናነት ግን ባለፉት ዓመታት በገጹ ላይ በተደጋጋሚ ሲነሱ ያስተዋለቻቸው ጥያቄዎች አሉ።
They have grandma, grandpa, aunt, uncle, cousins who live nearby.
ኤርትራም ሆነ ኢትዮጵያ ውስጥ ልጅ የሚወሉ ሴቶች የአያት የአክስት በአጠቃላይ የቤተሰብ ድጋፍ አላቸው። እኛ ግን በውጭው ዓለም ይሄ አማራጭ የለንም። ቤተሰቦች ቢኖርም እንኳን ሁሉም የራሳቸው ሥራ አላቸው። ስለዚህ ልጆችን ለማሳደግ ሀገር ቤት ያለውን የመሰለ ድጋፍ የለንም። እናም ልጆቹን ህፃናት ማቆያ ማስገባት ወይም ለሌሎች ሰዎች መስጠት አለብን። በዚህ ዙሪያ ተደጋጋሚ ጥያቄዎች እነሳሉ። ሌላው ደግሞ በብዛት በባህላችን የማንወያይበት ነገርና ተደጋግሞ የሚነሳው ድህረ ወሊድ ድባቴ ነው። በእርግጥ በባህላችን የራስ ቤት እንክብካቤ እስከ 40 እና 80 ቀናት ድረስ አለ። ነገር ግን እሱ እዚህ የለም። ያም እንዳለ ሆኖ ደግሞ አንዲት እናት ድህረ ወሊድ ድባቴ ሊኖርባት ይችላል። ነገር ግን በዛ ዙሪያ ግልጽ የሆነ ውይይት የለም። ይህም ተደጋግሞ ለውይይት የሚቀርብ ነገር ነው።
ሀበሻ ማምስ በቀጣይ ዓመት ታህሳስ 2017 ዓ.ም ላይ 10ኛ ዓመቱን የሚይዝ ሲሆን ገጹና አጋር ተቋሙ አልማዝ ኤንድ ኮ በዓለም ዙሪያ ያሉ እናቶች በአካልና በድረገጽ የሚገናኙበት በቀናት የሚቆይ የእናቶች ጉባኤ ለማድረግ በእቅድ ላይ እንደሚገኝ ቤሪ ገብረ ሕይወት አጋርታለች። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን አመሰግናለሁ። ሳሊ ታምራት ገዛኸኝ የገጠርና የከተማ መስተጋብርን ተመስጦና ተፈጥሮን በሚመለከቱ የስነ ጥበብ ስራዎቹ ይታወቃል። ከጋቢና ቪኦኤ ጋር ያደረገው ቆይታ በመቀጠል ይቀርባል።
ድሮ ልጅ ሆኜ የማስታውሰው እኔ በጣም ህፃን ሆኜ ድንጋይ እየደራረብኩኝ ቆርቆሮ ላይ መሬት ላይ አፈር ላይ እና በጭቃ በመናምን ከበፊት ጀምሮ ሰራ ነበር እንግዲህ ሳስታውስ። ከዛ በኋላ ደግሞ ኤሌመንተሪ ትምህርት ቤትም እንደዚሁ በገባው ጊዜ በጣም የማስታውሳቸው ሰብጀክቶች እነዚህ ናቸው፣ ስዕል፣ ስፖርት፣ ሙዚቃ። እነዚህ ላይ ነበረ በደንብ የምሰራው። ከዛ ደግሞ ሃይ ስኩልም ስገባም በአጠቃላይ ስሜቴ እንደዚሁ የስነ ጥበብ ነገር ላይ ነው። ከዛ ወደ አርት ስኩል ገባው ማለት ነው። እንደገና ደግሞ አርት ስኩል በ1992 ከወጣው በኋላ እንግዲህ በዚህ በ23 እና 24 ዓመት ውስጥ እንደዚሁ በስቱዲዮ ሰዓሊነት ከሰዓሊዎች ጋር አብረን የተለያዩ ስቱዲዮዎችን ክሬት እያደረግን ለምሳሌ እንደ ናስ ስቱዲዮ፣ እንደገና ደግሞ ነፃ አርት ቪሌጅ እንደዚሁ 11 ሰዓሊዎች እየሆንን ራሳችን ስዕሉን ምኑን እየሰራን እንደገና ደግሞ የተለያዩ የስነ ጥበብ አክቲቪቲዎችንም ደግሞ እንደዚሁ በዛ በነፃ አርት ቪሌጅ ውስጥ ከተለያዩ ሰዓሊዎች፣ ገጣሚዎች፣ ህፃናቶች እንደዚህ ስዕል እያስተማርን የራሳችንን ኤግዚቢሽን እያደረግን እንግዲህ እስካሁን በዚህ በ23 እና 24 ዓመት ውስጥ በዚህ ስራ ውስጥ ነው እንግዲህ ያለ ነው።
እንግዲህ ታምራት፣ ስራዎችህ አይነግቡ ከመሆናቸው ተሻግረው የተለያዩ መልእክቶችን የሚያስተላልፉ የራሳቸውን ሀሳብ የተሸከሙ ናቸው። ስራዎችህ በምን በምን ጉዳዮች ላይ በዋናነት እንደሚያተኩሩ እስቲ ለአድማጮች ያጋራልን።
የእኔ ስራ በብዛት የሚያተኩረው ምንድን ነው? በአጠቃላይ አሁን የገጠር ማህበረሰብ ህይወት ስንል የምናስበው ብዙ ነገር አለ። ባህል አለ፣ ምግብ አለ፣ መንፈሳዊነት አለ፣ ኪነ ህንፃ አለ፣ በጣም ብዙ ነገሮች አሉ። ከነሱ ብዙ እዛ ውስጥ ጥናት አደርጋለሁ፣ እዛ ውስጥ ያሉትን ነገሮች አጠናለሁ። እንደገና ደግሞ በአጠቃላይ ደግሞ ከተማ የምትለው ይሄ አርባን የምትለው ደግሞ አለ። ከተማ ላይ ያለው ስለ ልቦና እውቀት፣ ኪነ ህንፃ፣ መንፈሳዊነትን በለው ፍልስፍና፣ እነዚህ ነገሮች ሁለቱ ጋር ያለውን አለም አንድ ላይ በመደባለቅ እኔ ውስጥ ልክ እንደ ወደ ውጭና ወደ ውስጥ እንደ መተንፈስ ሆነው እንዲሰሙኝ ነው ብዙ ጊዜ ምርምር የማደርገው። ሁለቱ ዓለሞችን አንድ ላይ አገናኝቼ አንድ ስሜት፣ አንድ መንፈስ ሆነው በውስጤ እንዲሰሙኝ ነው በብዛት የምሰራው። እናም ከሱ ነው መነሻዬ።
በአንዳንድ ስራዎች ደግሞ የአየር ንብረት ለውጥን፣ የከባቢ አየር ሁኔታንም የሚመለከቱ የክዋኔ ጥበባትን ትከውናለህ። ወደ እነዛ ጉዳዮች የመሳበህ ምክንያቱ ምንድን ነው? በተለይ ፐርፎርማንስ አርት ወይንም ደግሞ የክዋኔ ጥበብ በሚባለው ዘርፍ ከምታደርገው እንቅስቃሴ ጋር የተያያዘ ነው።
አው ምንድነው እንግዲህ እነዚህ ሁለቱን ከተማንና ገጠርን በመታሰብ ጊዜ የተለያዩ ነገሮች አሉ። በከተማው ውስጥ ያሉ ዕቀቶች ኢንዱስትሪዎች የተለያዩ ነገሮች አሉ። ደሞ በገጠር ያለው ማህበረሰብ ከአካባቢው ጋር እንዴት ነው የሚኖረው ይያልኩ ሳጠና እንደገና በጣም ከኔቸር ጋርና ከተፈጥሮ ጋር በጣም ፍሬንድሊ ሆኖ የምታይበት ሁኔታ አለ። እና ወደ ከተማው ጋር ደሞ ስትመጣ የተለያዩ ደሞ የኢንዱስትሪ ጉዳዮችን የተለያዩ ውቀቶችና ቴክኖሎጂካሊ ሆኑ ነገሮችም ደግሞ አሉ። የነሱ ደግሞ ግብአት ለተፈጥሮ ምንድነው የሚሰጠው ከኢንቫይሮንመንት ጋር ከአካባቢው ጋር ካጠቃላይ የሚለውን በማሰብ ሁለቱ ለተፈጥሮ ያዋጡትን ነገሮች አብሬ በማስቀመጥ ከተመልካች ጋር የራሳቸውን ግምት እንዲሰጡበት እንደዚህ አቀርባለሁ ማለት ነው። አንዱ አሁን ለምሳሌ ከኢንቫይሮንመንት ብቻ ሳይሆን አሁን ኢንቫይሮንመንትንም ይዞ እንደገና ደግሞ ከማህበረሰቡ ከተፈጥሮ ጋር ያለው ቁርኝት ከእጽዋት ጋር ያለው ቁርኝትን እንደገና ደግሞ የከተማውስ እንዴት ነው ከእንደዚህ ጋር ያለው ቁርኝት የሚለውን ሁለቱን ሁሉ ጊዜ መርጅ አድርጌ እኔ ውስጥ ባላንስ መሆን አለባቸው። የአንደኛው ወይ የሌላኛው ዶሚናንት ሳይሆን ሁለቱ ተመጋግበው ለተፈጥሮም ለአካባቢውም ለአጠቃላይ ስነ ምህዳሩ ፖዚቲቭ ነገርና የሚሰጥበትን ነገር ነው ብዙ ጊዜ ምርምር ማደርገው።
ታምራት ከዚህ በተጨማሪ የተለያዩ ባህሎችን መሰረት በማጥናት ፊደላትን ትፈጥራለህ፣ ውግፍ ትለዋለህ። አንተ የውግፍ መነሻ ምንድነው? አላማውስ ምን ነበረ? የነዚህን ፊደላት መፍጠርህ ግቡ?
የስዕሌ መነሻ ኢንዲጂነስ ማህበረሰብም ይሁን የከተማው ማህበረሰብም ይሁን እንደገና ደግሞ በገጠር ያለው ማህበረሰብም በማጠና ጊዜ ምግቦቹን፣ አለባበሱን፣ ስነ ቃሉን ያውን ያልኩን ያጠቃላይ በዛ በከተማው እንደገና ተቆፍሮ የሚገኝ ይሄ ባህላዊ ወይ ዘመናዊ ኪነ ህንጻዎችን እነዚህ አይነቶችን ነገሮችን ወደ ስዕል የሳመጣ የተለያዩ ፎርማት ይሆኑ ይመጣሉ። አንዳንዴ አሁን ለምሳሌ በአጠቃላይ የከተማን ስሜት ሰወክል የጂኦሜትሪክ ስሜቶችን ይዞ ከተማን ስታስብ በጣም ጂኦሜትሪካል የሆኑ መስመሮችና ላይኖች ነው የምታየው። እንደገና ደግሞ ወደ ገጠር ስትሄድ በጣም ኦርጋኒክ የሆኑ ናቹራል የሆኑ ሼፖችን ነው የምታየው። እና እነሱ ላይ በጣም በማተኮር እነሱ ደግሞ ስዕሌ ውስጥ ወደ ቅርጽና ወደ ሲምቦል ወደ ምልክት እየሆኑ ይመጣሉ። እና በእንደዚህ በሁለቱም ውስጥ ያሉትን የተለያዩ ባህላዊ የሆኑ በሃይማኖታዊ የሆኑ የተለያዩ ብዙ ይሄ ነው የማይባል ብዙ ነገሮች አሉ። እነሱን ነገሮች ሳጠና ለነሱ ደግሞ የምልክት ውከላ ሰጣለሁ። አሁን ለምሳሌ በኮንሶ ውስጥ ያለ አንድ የመቃብር ቦታ ሊሆን ይችላል። እንደገና ደግሞ በሀዲያ ውስጥ ወይ በተለያዩ ጎሳዎች ውስጥ ያሉ የተለያዩ ባህላዊ ፍርድ ሊሆን ይችላል። እና እነሱ ውስጥ ያለውን ያንን ስያሜና የዛ የባህላዊ ፍርድ ቅርጹን ከቅርጹ በመነሳት ወደ ሲምቦልና ወደ ጠልሰም ወደ ፊደል በማዞር እነዚህ ትንሽ የሆነ አንትሮፖሎጂካል የሆኑ ጥናቶችንም በተለያዩ ማህበረሰብ ውስጥ እያጠናው የስዕሌ ግብአት አደርጋቸዋለሁ ወደ ፊደልነት ወደ ምልክትነት ከነዛም ይወጣሉ ማለት ነው።
ስራዎች የተለያዩ ቅርጾችና የተለያዩ ሁኔታዎችን የሚያሳዩ ናቸው። ከሸራና ከእንጨቶች የምሰራቸው ስራዎች አሉ። ከሸክላ ብቻ የምሰራቸው ስራዎች አሉ። ከጨርቃ ጨርቆች አሉ። ቀደም ብለህ በጠቀስከው ሁኔታ ደግሞ ፊደላትን በማዳቀል የምትፈጥራቸው ደግሞ የጥበባት ስራዎች አሉ። ስራዎችን ለመስራት ስትነሳ ከግምት ውስጥ የምታስገባው ወይንም ደግሞ የመጀመሪያ ግብ አድርገህ የምታየው የራስህን ስሜት ለማስፈር መፈለግ ነው ወይንስ ደግሞ ይሄ የምሰራው ስራ ለተመልካች ወይም ለታዳሚው መልእክት ሊኖረው ይገባል የሚለውንም ታስበዋለህ? ቅድሚያ የምሰጠው እንዴት ነው?
ቅድሚያ የሚሰጠው እንግዲህ እኔ ራሴ እነዚህ በሁለቱን ዓለሞች እኔ ውስጥ እኩል ሆነው እንዲሰሙኝ ይፈልጋለሁ። አሁን ለምሳሌ በአጠቃላይ አሁን የከተማ እውቀት ሲባልና የገጠር እውቀት ወይ የኢንዲጂነስ ማህበረሰቦች ኮንትሪቢዩሽን ሲባል እነሱ ኮንትሪቢዩት የሚያደርጉት ነገር እኔ ውስጥ ልክ እንዳልኩ ወደ ውስጥና ወደ ውጭ እንደ መተንፈስ ሆኖ እንዲሰማኝ ከመፈለግ እዛ ውስጥ ሙከራ ሳረግ ከዛ ቀጥሎ ነው ደግሞ ወደ ተመልካች ወደ አርት ወደሚወዱ ሰዎች የሚሄደው። መጀመሪያ የኔ ምርምር ነው፣ እኔን እዛ ውስጥ ማስታረቅ ነው መጀመሪያ ማደርገው።
እምቅ ችሎታ በውስጣቸው ያሉ በርካታ ወጣቶች አሉ። ወደ ስኬት ለማምራት ግን ከምን መጀመር እንዳለባቸው ላያውቁ ይችላሉ። ከአንተ ልምድ ተነስተህ አንድ ሁለት ነገር በለን፣ ምን ማድረግ አለባቸው?
ውስጣቸው ለመስራት የሚፈልገውን በሱ ላይ በጣም መታገልና በሱ ላይ መጠንከር ነው አንድ ነገር ላይ የሚያደርሰው። ምንድን ነው ኢንስፓየርድ የሚያደርጋቸው ቢሰሩ እንዳይደክሙ የሚያደርጋቸው ነገርን ሁሌም እሱን መፈለግ እያንዳንዱን የቀን ውሏቸውን በመነቃቃት እንዲውሉት ያደርጋል። እንደገና ደግሞ የሚያስቡት ታርጌት ላይም ራሱ በደስታና በመነቃቃት እንዲደርሱ ያደርጋል። ላይ የሚወዱትንና ኤነርጂ የሚሰጣቸው ላይ እሱ ላይ በጣም መቆየትና ቢሰሩ ጥሩ ነገር ይመጣል ብዬ እሱን ነው ልል የምችለው።
እጅግ በጣም አመሰግናለሁ። ታምራት ገዛኸኝ ሰዓሊ ነህ፣ እንዲሁም ደግሞ የክወና ጥበብ ባለሙያም ነህ። ለአድማጮቻችን ስላካፈልከን ሀሳብ ሁሉ በእጅጉ አክባሪ ነኝ። በጣም አመሰግናለሁ። መልካም ነገር ሁሉ ግጠምህ።
አመሰግናለሁ። እኔም አመሰግናለሁ ሀብታው። መልካም ቀን።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበር። ሰናይ ምሽት ይሁንላችሁ። መልካም ጊዜ።
ከዳሽ ካላ